ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ የመጀመሪያውን ሳተላይት ወደ ህዋ በማምጠቅ በዘርፉ የሚሳተፉ አገሮችን ጎራ ተቀላቀለች።
ኢፒአርኤስኤስ 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ።
የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው ለአሜሪካ ድምጽ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ለመሆኑ ይህ የኢትዮጵያ እርምጃ ለሀገሪቱና ዜጎቿ ምን አይነት ትርጉም ይሰጥ ይሆን? የሀገሪቱ ቀጣይ የቤት ስራዎችስ ምን መሆን አለባቸው? በዚህ ላይም የትንታኔ ርዕስ ይዘናል። ከባለሙያ ጋር የተደረገ ነው፣ በመጽሔት እንመለከተዋለን። አሁን የሰዓቱን ርዕሰ ዜናዎች እናስቀድም ከቆንጅት ታየ።
ለሁላችን የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ የተካሄደው የሰላም ጉባኤ ዛሬ ተጠናቋል። በመጠናቀቂያው ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር አድርገዋል። አጠር ያለ ዘገባ አለን። በሕዝብ ተወካዮች ምክር ቤት ውይይት እየተደረገበት ያለውን የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያ ረቂቅ አዋጅ እንደገና ተመልክተው ሕግ አርቃቂዎች እንዲከልሱት ሂዩማን ራይትስ ዋች ጥሪ ያቀረበ። ለሌሶቶ ውስጥ ሩብ ሚሊዮን ሕዝብ ለረሃብ ተጋልጧል በማለት የተባበሩት መንግስታት ድርጅት 34 ሚሊዮን ዶላር ድጋፍ ተማጽኗል የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ታህሳስ 10 2012 ዓ.ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጆጊል ጋር እስከ ምሽቱ 4 ሰዓት አብረን እንዘልቃለን። አሁን የሰዓቱን ያለም ዜና።
ለሁላችንም የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ የተካሄደው የሰላም ጉባኤ በዛሬው ዕለት ተጠናቋል። አዲስ አበባ ላይ በተካሄደው የማጠቃለያ ዝግጅቱ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር አድርገዋል። ፀሐይ ዳምጠው የሚከተለውን ዘገባ ልካለች።
በሰላም ኮንፈረንሱ ላይ የኢትዮጵያ ጠቅላይ ሚኒስትር
ሀብታም መሆን ብቻ በቂ አይደለም ብላችሁ የአመራርነት ሚናችሁን ለመወጣት ጊዜያችሁ፣ ገንዘባችሁ በማባከን ሳይሆን በማበልጸግ ለሀገር ሰላም የሰራችሁ የኢትዮጵያ ባለሀብቶች እንኳንም ባለሀብቶ ናችሁ። ባለሀብቶቻችንን በተለየ መንገድ መመልከት እንድናቆምና መምራት እንደምትችሉ ያሳያችሁበት አጋጣሚ ስለሆነ ከብልጽግና ፓርቲ ጋር ጠንካራ አመራር በመስጠት አባገዳ ሽማግሌ ብሎ የሰየማችሁ የከበዳችሁ የእድሜ ባለጸጎች እናንተ የሁለት ህዝቦችን ሳይሆን የዚችን ዓለም ሰላም ለማምጣት እንኳንም ሽማግሌዎች ያላት ሀገር ሆነች ኢትዮጵያ።
ኮንፈረንሱ ባለፉት ሳምንታት በአማራና በኦሮሚያ ክልላዊ መንግስት የንግድ ማህበረሰብ፣ የማህበራዊ መገናኛ ብዙሃን ባለሙያዎች፣ ወጣቶች፣ የሃይማኖት አባቶችና የተለያዩ የህብረተሰቡ ክፍል ሲወያይበት የቆየ ማጠቃለያ ነበር። የሰላም ሚኒስትር ወይዘሮ ሙፍሪያት ከሚል ሰላም ለሁላችን አስፈላጊ ነው፣ ሰላም ሲኖር ነው ሀብት ማፍራት የምንችለው ሲሉም ተደምጧል።
የዛሬውን መድረክ ሆነ ቀደም ብለው የተካሄዱ ወጣቶች፣ የሀገር ሽማግሌዎች፣ የባለ ሀብቶች፣ የፖለቲከኞች ወዘተ መድረኮችን በማዘጋጀት ሰላም የአንድ ወገን፣ የአንድ ቡድን፣ የአንድ ግለሰብ፣ የአንድ ተቋም ብቻ ሳይሆን የእያንዳንዱን ዜጋ አስተዋጽኦ፣ የሁላችንንም የጋራ ጥረት የሚፈልግ ጉዳይ መሆኑን በማመን ይህን ያስተባበራችሁ የኮሚቴ አባላት ጥረታችሁ የመጀመሪያ ምስራቹን ማፍራት የጀመረበት ምዕራፍ ላይ በመድረሳችሁ እንኳን ደስ ያላችሁ እያልኩ ያለኝን ምስጋናና አክብሮት በራሴና በሰላም ሚኒስቴር ስም ለመግለጽ እወዳለሁ።
ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ህዝቡ በኮንትሮባንድ ሊገቡ የነበሩና 27 ሚሊዮን ብር የሚያወጡ የተለያዩ ምርቶች በቁጥጥር ስር መዋላቸውን በኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ አስታውቋል። በቁጥጥር ስር ከዋሉት ውስጥ መድኃኒቶች፣ አልባሳትና ሱስ አስያዥ ነገሮች እንደሚገኙበት ተገልጿል። የደሴው ዘጋቢያችን መስፍን አራጌ የሚከተለውን ልኳል።
የጽፈት ቤቱ ስራ አስኪያጅ ሰማን ዳውድ ለአሜሪካ ድምጽ እንደገለጹት በአካባቢው ያለው የኮንትሮባንድ እንቅስቃሴ ከዕለት ለዕለት እየጨመረ ነው። ባለፉት 5 ወራት ብቻ ኢኮኖሚውን አደጋ ላይ የሚጥል የህብረተሰቡን ጤና የሚያናጉ ሱስ አስያዥ ምርቶችን፣ በህክምና ባለሙያዎች በብዛት የሚታዘዙ መድኃኒቶችና አልባሳቶች በቁጥጥር ስር ውለዋል። ምርቶቹ ከ27 ሚሊዮን ብር በላይ የሚያወጡ መሆናቸውን ነው ስራ አስኪያጁ ያስታወቁት። ኮምቦልቻን መሸጋገሪያ በማድረግ ወደ አዲስ አበባ ምርቶቹን ለማስገባት ሲሞከር ነው የተያዙት። እንደስራ አስኪያጁ የኮንትሮባንድ ስልቱ በየጊዜው እየረቀቀ መምጣቱን ጠቁመው ክትትልና ቁጥጥር ስራው ላይ አሉታዊ ተጽዕኖ አሳድሯል ይላሉ።
የታሸገ ነው፣ ሰነድ አለው፣ በቃ ህጋዊ መስሎ ነው የሚንቀሳቀሰው። ቴክኒኩ በጣም እየረቀቀ እየሄደ ነው ያለው። በዚህ ልክ ደግሞ እኛ እና የጸጥታ አካሉ በዚህ ልክ አለርቶ ነው መጠበቅ ይጠበቅበታል።
ሰነዶቹን እንደዚህ በቀላሉ የሚገኝባቸው እድሎች አሉ ማለት ነው። ማህተም ተደርጎባቸዋል፣ ቁጥር አላቸው።
አዎ፣ ማህተም አላቸው። ከደሮ ገደብ ተነስቷል ይላል። ይህንን ሰነድ ሲሰሩ የሚጠቀሙት ቴክኒክ ምንድን ነው? ህጋዊ ሰነዶች ምን ይመስላሉ የሚለውን አይተው ነው የሚሰሩት። ህጋዊ ሰነዶች ከየት ወዴት ነው የሚያገለግሉት? ለምሳሌ ከታች የሚመጣ ኮንቴነር በባት መስመር እስከ ኮምቦልቻ ድረስ ሌላ ሰነድ ይዛል። ከኮምቦልቻ ወደ አዲስ አበባ ይዞ ሲሄድ ደግሞ ከኮምቦልቻ ደረቅ ወደብ ይወጣ በማስመሰል ከደረቅ ወደብ ይወጣበትን የሚመስል ሀሰተኛ ሰነድ አዘጋጅተው ነው እያሽከረከሩ ያሉት። ሌላም እንዳይጠረጠራቸው የጉምሩክ ማሸጊያ ህጋዊ እቃዎች የሚገቡበትን ሲል ተጠቅመው የሚያጭበረብሩትና በከፍተኛ ሁኔታ ጥንቃቄ የሚያስፈልገው ደረጃ ላይ ደርሷል ማለት ነው።
የኮንትሮባንድ እንቅስቃሴው የአካባቢውን ጸጥታ በማወክም መረጋጋት እንዳይፈጠር ያደርጋል ሲሉ ስራ አስኪያጁ ያስረዳሉ።
የህገወጥ አካላት የፋይናንስ ምንጭ ነው ኮንትሮባንድ። ሱሪ አካባቢ እንዳረጋጋ ፋይናንስ የሚያደርጉ ሰዎች የሚያደርጉት ከዚህ ነው፣ በኮንትሮባንድ ነው። ከኮንትሮባንድ ያተርፋሉ፣ ሌላ ነገር ይገዙና አካባቢው ላይ እንዳይረጋጋ ያደርጋሉ ማለት ነው። ይህን ገንዘባቸውን በመርጨትም በተለይ ወጣቱ አካባቢ እስከሳ በማድረግ እንዳይረጋጋና የጸጥታ አካሉ በዛ ብቻ ተጠምዶ እነሱ ደግሞ በጎን ህገወጥ ንግድ ስራቸው እንዲነግዱ የሚያደርጉበትም ሁኔታ ይኖራል ማለት ነው። ኮንትሮባንድ አሁን የመንግስት ፈተና ነው። በቃ ባጭሩ የጸጥታ አካሉ ፈተና። ይህን ነገር ሸጦ የሚገዛው መሳሪያ ነው።
በቁጥጥር ስር የዋሉት ምርቶች እንዲወገዱ የተደረገ ሲሆን ልባሽ አልባሳቶች ግን በተለያዩ ምክንያት ለተፈናቀሉና በአካባቢው ለሚኖሩ ችግረኛ ወገኖች እንደሚሰጥ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። በአሁኑ ወቅት በህዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘውን የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ህግ አርቃቂዎቹ እንደገና ተመልክተው እንዲከልሱት ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዋች ጥሪ ያቀረበ። ድርጅቱ አዋጁ ሐሳብን የመግለጽ ነጻነትን ይጋፋል ባለበት በዚሁ መግለጫው ውይይት ሳይደረግበትና ሳይከለስ የሚጸድቅ ከሆነ ሐሳብን በመግለጽ ነጻነት ላይ እቀባ ሊደቅን ይችላል ብሏል። አዋጁ በሚኒስትሮች ምክር ቤት ጸድቆ በህዝብ ተወካዮች ምክር ቤት ውይይት እየተካሄደበት ሲሆን ሁማን ራይትስ ዋች አፈና ሊያስከትሉ የሚችሉ አንቀጾች በአዋጁ ላይ የተካተቱ በመሆኑ በድጋሚ በሚገባ ሊታይ ይገባል ነው ያለው። የረቂቅ ህጉ ደጋፊዎች ህጉ በተለይ ብሔረሰባዊ ጥላቻን የሚቀሰቅሱ ወገኖችን አድራጎት ለመግታት አስፈላጊ መሆኑን ይናገራሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት በሌሶቶ በከባድ ረሃብ ላይ ለሚገኝ ሩብ ሚሊዮን በላይ ህዝብ በሚቀጥሉት 4 ወራት ውስጥ ህይወት አድን እርዳታ የሚያቀርብበት 34 ሚሊዮን ዶላር ድጋፍ እንዲሰጠው ተማጽኗል። የሚበዛው የሌሶቶ ህዝብ በግብርና የሚተዳደር በመሆኑ በአሁኑ ጊዜ ሀገሪቱ በከባድ ድርቅ ተመታለችና ሰብል ባለመገኘቱ የብዙ ህዝብ ህይወት ለአደጋ እንደተጋለጠ ነው ድርጅቱ ያወጣው ሪፖርት ያመለከተው። 71,000 ህዝብ የከበደ ቸነፈር አፋፍ ላይ ነው ብሏል። የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ቃል አቀባይ የንስ ላርኪ ያቀረብነው የእርዳታ ተማጽኖ በዚህ አስጊ ወቅት ድርቁ ከጎዳው ህዝብ መሀል ግማሽ የሚሆነውን ህይወት ለመታደግ የሚያስፈልገን ነው ብለዋል።
The relief planned in the flash appeal include food and cash assistance, ensuring clean water and hygiene.
የርዳታ አቅዳችንና የድጋፍ ተማጽኗችን የምግብና የጥሬ ገንዘብ ድጋፍን ጥሪ ያካተተ ነው። ቀድሚያ በመንሰጣቸው ስፍራዎች የጤና ጣቢያዎችና ትምህርት ቤቶች ንጹሃ ለማቅረብ ይውላል።
የተጠየቀው እርዳታ በረሃብ የተጎዱ ህፃናት፣ ነፍሰ ጡር ሴቶችና በኤችአይቪ የተጠቁ ሰዎችን ተገቢውን ምግብ ለማዳረስ ጭምር የሚውል እንደሆነ ነው ያመለከቱት የኦቻው ቃል አቀባይ። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች ባጭር ሞገድ በኤፍኤም 94.3 አዱ ራዲዮ ላይ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። ዜናዎቹን መታቀርብልን ቆንጅት ታየናት ወደ ኋላ ላይ ቆየት ብላ ተመለሳለች። አሁን አድማጮች በስርጭታችን ጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ የመጀመሪያውን ሳተላይት ወደ ህዋ በማምጠቅ በዘርፉ የሚሳተፉ ሀገሮችን ጎራ ተቀላቅላለች። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ እንደገለጹትም የማይቀረውን ዓለም ኮዲሁ መቀላቀልና ብቁ ተወዳዳሪ መሆን አስፈልጊ ነው ብለዋል። ከዚህ አንጻር ደግሞ አስፈልጊውን የሰው ኃይል ማፍራት ስለሰጡት አስተያየት አክለው አብራርተዋል። ከዛሬ ለሊት አንስቶ እስከ ንጋት ድረስ በእንጦጦ ማከፋፊያና ምርምር ማዕከል የተካሄደውን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
መሪዋን ሳተላይት ዛሬ ወደ ህዋ በማምጠቅ በዘርፉ የሚሳተፉ አገራትን ጎራ ተቀላቅላለች። የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ እንደገለጹትም የማይቀረውን ዓለም ከወዲሁ መቀላቀልና ብቁ ተወዳዳሪ መሆን አስፈልጊ ነው። ከዚህ አንጻር ደግሞ በተለይ አስፈልጊውን የሰው ኃይል ማፍራት ቁልፍ የትኩረት አቅጣጫ መሆኑን ለአሜሪካ ድምጽ አክለው አብራርተዋል። ከዛሬ ለሊት ጀምሮ እስከ ንጋቱ ድረስ በእንጦጦ መከታፈያና ምርምር ማዕከል የተካሄደውን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። End of intro now to the full story text። ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድግድግ ጨለማ የመጡ በዚያ በሚገኘው የመከታፈያና ምርምር ማዕከል የተሰባሰቡ ዜጎች ስሜት የዛሬው አጠቃላይ ድባብ መገለጫ ነው።
አብረን እየተጓዝን ነው። እንኳን ደስ አለን። እንኳን ደስ አላችሁ።
ሰባ 2 ኪሎ ግራም እንደምትመዝን የተገለጸው ኢቲአርኤስኤስ 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በሰማይ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር።
ኢቲአርኤስኤስ 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ወዳለሁ። ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነት ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ ሲናገሩም ሰራብራርተዋል።
ያው ወደዚህ ደረጃ ያደረሰው በመንግስትና ያው የማይቀረውን ዓለም ሁሉ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ አንዱ ቁልፉ መስካችን የኢኔብሊንግ ኢንቫይሮንመንት ማስተሪያ መንገዳችን ስለሆነ
ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለ ስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስተዋወስ ይጀምራሉ።
ብዙ ሰዎች ተካፍለዋል ለብዙ አመት። ከነዚህ ውስጥ አንዱ ሼር መሐመድ ናቸው።
የሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው።
ባለቤት ከስር ጀምሮ ከወራቶ ተፈራ ዋልዋ ጋር በመሆን የሳይንሱ አካል ናቸው፣ አባል ናቸው።
የኢትዮጵያ ስፔስ ሳይንስ ሶሳይቲ ይደግፋሉ፣
አባል ናቸው። እኔም አባል ነኝ እና እዚህ ደርሰው ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን እውቀት ወደዚህ ይመጣል፣ ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባል ራሳችን ሳተላይት ሰርተን ከዚህ አምርተን የምንተኩስበት ጊዜ ይመጣል ብዬ አስባለሁ።
ዶክተር አረጋ ሶሶ ለሙያው ቅርብ ነው ለህዋ ሳይንስ። ከዛ አንፃር ምን ክፍተት ነው የምትደፍነው? አሁን እቺ ሳተላይት መጠቀች ኢትዮጵያ ውስጥ የነበረው ቀደማው ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል።
አዎ እንዴት ነው? ማንኛውም ኮሙኒኬሽን እንደምታውቀው ከመሬት ሳተላይት ዲሽ ይነሳና ወደ ሰማይ ከሄደ በኋላ እንደገኝ መረጃ የሚገኘው ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የሚሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለዚህ ሳተላይት የምንላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶቹ እንደውም ልትከራያቸው የምትችላቸው ነገሮች አሏቸው፣ እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው ብያምናለሁ ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንሱ እያደገ ይሄዳል። መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም መካፈል ለእድገታችን እጅግ በጣም አስፈላጊ ነው።
ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልእኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቴክኖሎጂና ልዩ ተሰጥኦ ትምህርት ተከታታዮች ኢትዮጵያ ያመጠቀቻት ኢቲአርኤስኤስ አንድ ሳተላይት የበለጠ እንዲሰሩ ወይም እንዲተጉና ለነገ ህልማቸው መነሳሳት የፈጠረባቸው መሆኑን ተናገሩ ይለናል ሙክታር ጀማል ከስፍራው ባጠናቀረው ሪፖርቱ። ተማሪዎቹ አንድ ላይ ተሰባስበው በዩኒቨርሲቲው ስቴም ሴንተር ውስጥ የሳተላይቱን ወደ ህዋ መምጠቅ ሂደት ተከታትለው ነበር። ሙክታር ጀማል።
ኢትዮጵያ ዛሬ ንጋት ላይ ያመጠቀችው ኢቲአርኤስኤስ አንድ ሳተላይት የማምጠቂያ ሰዓቱ ሳይደርስ ነበር ወጣቶቹ የተሰባሰቡት። በአዳማ ከተማ የተለያዩ የሁለተኛ ደረጃ ትምህርት ቤት ተማሪ የሆኑት ነገር ግን የተለየ ችሎታ ስላላቸው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የሮቦቲክስ፣ አርቲፊሻል ኢንተለጀንስና ሌሎች የሳይንስና ቴክኖሎጂ ምርምር ላይ የተለየ ትምህርት የሚሰጣቸው ወጣቶች በጉጉት ነበር ትዕይንቱን ሲከታተሉ የነበረው። ከትዕይንቱ በኋላ ግን ተስፋም ቁጭትም አጭሮባቸዋል።
ሰሚያማኔ ታከሪባ 13ኛ ክፍል ተማሪ ነኝ። በአዳማ ስቲም ሴንተር የሮቦቲክስ ተማሪ ነኝ። ያው ይሄ ለኢትዮጵያ የመጀመሪያ ላውንች የወደ ስፔስ ላውንች የተደረገ ሳተላይት ነው። እንደ ማንኛውም ኢትዮጵያዊ በጣም ትልቅ ደስታ ነው የፈጠረብኝ። የተመለከትኩት ድክመት ያው ሁላችን እንደጠበቅ ነው ከኢትዮጵያ ላውንች የሚያደርግ መስሎን ነበረ፣ ግን ያው ከቻይና ነው። ይሄ ደግሞ የተፈጠረበት ምክንያት ማመንጠቂያ ተቋም ስላልነበረ ነው። በቀጥ ወደ ስፔስ የሚላኩ መንኮራኩሮች እዚሁ ከኢትዮጵያ ከእንጦጦ እንደሚለቀቁ ተስፋ አለን።
ዛሬ የጀመሩት የቀለምና የተግባር ትምህርት ለነገ ግብ እንዲጥሉም አድርጓቸዋል።
ፍሬው በቀለ እባላለሁ። በዚህ ሴንተር ላይ ሮቦቲክስና ኤሌክትሮኒክስን አስተምራለሁ። እዚህ ሴንተር ልጆች ልክ እንደ ትምህርት ቤት በቲዮሪ ብቻ ተምረው የሚሄዱበት ሳይሆን ነካክተው በእጃቸው የሚማሩትን ነገር ሰርተው የሚያልፉበት ትምህርት ቤት ነው። ተማሪዎች በፍላጎታቸው ባዩት ተነስቶ መስራት የሚፈልጉ ስለሆነ ይሄ እይታ ለነሱ በጣም ጥሩ ነገር ነው ብዬ አስባለሁ።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለብቻ የሚያሰለጥናቸው ለየት ያለ ተስጦ ያላቸው ተማሪዎች ለነገ ትልቅ ተስፋ የሚጣልባቸው ብዙ ሊሰሩ የሚችሉት ነገር እንዳለ ነው መምህራኖቻቸውም የሚገልጹት።
አሁን ለደስ ባላለም የሮቦቲክስ አባለች ኢትዮጵያ ሳተላይት ስለለቀቀች እኔ ተሰማኝ ስሜት ያው ኢትዮጵያ በልማትና በእድገት አድርጋለች እና ለኛ ደግሞ ወደፊት ጄኔሬሽን ትልቅ አስተዋጽኦ አለው ብዬ አስባለሁ። ቻይና ያው ከኢትዮጵያ አድጋ ይችላል ማቴሪያልም አላቸው እና ሰውም ስላላቸው ለዛ ነው ዘት ምን እንደጥቆ ብዬ አስባለሁ። ግን እኔ በእኔ አስተሳሰብ እኔ ወደፊት ኢትዮጵያ ብዙ ሳተላይቶችን እንድታመጥ ሰራለሁ ብዬ አስባለሁ።
የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ የተለየ ችሎታ ያላቸውን ታዳጊዎች ለብት በግቢው በሚገኘው ስቲም ሴንተር በሚባል ማለትም ሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ በሚባል ማዕከል ውስጥ ያሰለጥናል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ሙክታር ለዘገባው አመሰግናለሁ። አድማጮች የመጨረሻውን ተከታዩ ርዕስ ከዚሁ ጉዳይ ጋር ያቆየናል። ለመሆኑ ይህ የኢትዮጵያ ምርጫ ለሀገሪቱና ለዜጎቿ ምን ፋይዳ ይኖረው ይሆን? የሀገሪቱ ቀጣይ የቤት ስራዎችስ ምን መሆን አለባቸው? ሀብታሙ ስዩም እነኚህን ጥያቄዎች በዩናይትድ ስቴትስ ብሔራዊ ስነ በረራና ጠፈር ሳይንስ አስተዳደር መስሪያ ቤት በእንግሊዝኛው ምህጻረ ቃል ናሳ ውስጥ ለረጅም ዓመታት ላገለገሉት በአሁኑም ወቅት በተቋሙ የስርዓተ ፀሐይ አሰሳ ክፍል የእቅድ የምርምርና የማጎልበት ዘርፍ ተባባሪ ኃላፊ ዶክተር ብሩክ ላቀው አቅርቧል። ዶክተር ብሩክ በሳይንስ ፕሮግራማችን ቋሚ ተሳታፊ ናቸው። ዶክተር ብሩክ አስቀድመው ታዲያ ኢትዮጵያ ሳተላይት ማምጠቅ በመቻሏ የተሰማቸውን ስሜት ነው ያጋሩት።
በጣም ደስ የሚል ሁኔታ ነው። መጀመሪያ ተሰርቶ ማለቁ ከዛ ደግሞ ያለምንም ችግር መምጠቁ በጣም ትልቅ ታሪካዊ ቀን ነው በእውነቱ።
ዶክተር ብሩክ ኢትዮጵያ ሳተላይት ማምጠቋ ጥቅሙ ፋይዳው ምን ይሆን ብለው የሚጠይቁ ወገኖች ይኖራሉ። እንደ እርሶ በዚህ ሳይንስ ዘርፍ ለበርካታ ዓመታትም የቆዩ እንደመሆኑ ለሀገሪቱ እንዲሁም ለዜጎቿ ምን ፋይዳ ይኖረዋል ተብሎ ይታሰባል?
መጀመሪያ ነገር እኔም እንደሚመስለኝ በአስተሳሰብ በራዕይ አንጻር ሲታይ ለመላው በኢትዮጵያውያኖች ይሄንንም ማድረግ እንችላለን ለካ ብሎ ማሰቡ ራሱ ትልቅ አስተዋጽኦ አለው። ነው ትንንሹን ነገር አገር ውስጥ ያሉትን ችግሮች የሚያሳስሩ ነገሮች በየቀኑ የሚያስቸግሩ ነገሮች ላይ ፎከስ ማድረግ አንድ ነገር ሆኖ በሌላ በኩል ግን ይሄንንም ደግሞ ማድረግ እንችላለን ብሎ ማሰብ ራሱ ብዙ ወጣቶችን ኤነርጂ የሚሰጥ ነገር ይመስለኛል። እኔ ሁሉም ሀገር እንደዛ ነው የጀመረው፣ በትንሹ ነው የተጀመረው። እንደምታውቁት ንጉስ ኃይለ ሥላሴ የትራንስወርልድ ኤርላይንስ ጋራ ኮንትራክት አድርገው የኢትዮጵያን ኤርላይንስን ባያስጀምሩ ኖሮ አሁን ያለንበት ደረጃ አንደርስም ነበር። ከአፍሪካ ትልቁ ኤርላይንስ ሆኗል። እና እንደዚሁ በትንሹ ነው የሚጀመረው። ነገ ተረካቢ የሆኑት ወጣቶች አሁን በየትምህርት ቤቱ ያሉት ይህንን ለወደፊት በተግባር ለሚያውሉ ይሆናሉ። እና ይሄንን በድፍረት መጀመሩ በጣም ጥሩ ነገር መስሎ ነው የሚታይ።
እንግዲህ ይሄ በዘርፉ ውስጥ አዲስና ትልቅ ጅማሮ ነው። ኢትዮጵያ የመጀመሪያውን ሳተላይት እንግዲህ አምጥቃለች። ቀጣይ እርምጃዎቿ ምን ምን መሆን አለባቸው ብለው ያስባሉ? በዚህ መርሃ ግብር ዙሪያ ምን አይነት ማሻሻያዎችና ምን አይነት ነገሮች መሞከር አለባት ብለው ይመክራሉ እርሶ እንደ ባለሙያ?
አዎ፣ አንደኛው ነገር መቼም ለረጅም ጊዜ መቀጠል ያለበት ነገር ነው እና እውነተኛ ባጀቱ ምን ያህል እንደሚያወጣ እውነተኛውን ቁጥር ማወቁ ጥሩ ነው። እንደማይ ከሆነ በቻይና መንግስት እርዳታ የተሰራ ነው፣ ኢትዮጵያም ኮንትሪቢዩት አድርጋለች። ነገር ግን ብዙን ጊዜ ህንድም ሆነ ቻይና እንደዚህ መሳሰሉ እውነተኛውን ኮስት ለማወቅ ያስቸግራል። ለምን የሰራተኞቹን የመንግስት ሰራተኞች የመንግስት ኢንጂነሮችን ደሞዙን የመሳሰሉ ነገሮች ላይ ጨምሩ ይችላሉ። ስለዚህ ኢትዮጵያ ይህንን ፕሮግራም በደንብ ለማካሄድ ከፈለግን እውነተኛውን ኮስት ማወቅ ያስፈልጋል። አሁን እኛ እዚህ አሜሪካን ያለ ነው እያንዳንዱ ሰራተኛ እያንዳንዱ ሰዓት ይቆጠራል ባጀት ውስጥ እና እውነተኛ ኮስት አለ ማለት ነው። ስለዚህ አንዳንዴም ምዕራባውያን ሀገሮችም ጋር መስራቱ በተለይ ኩባንያዎች፣ ትልልቅ ኩባንያዎችም ትንሽ ኩባንያዎችም አሉ በስፔስ የሚሰሩ እና ከእነሱም ጋር ትብብር ማድረጉ እውነተኛውን ኮስት ለማወቅ እንችላለን ብዬ ገምታለሁ። በተረፈ ግን ሳተላይቶቹን እዛ ኢትዮጵያ ውስጥ እንደሚሰሩ ለማድረግ ቀዳለ እንደሚገባኝ ከሆነ እናሱ ደግሞ መቀጠል አለበት። የኛ ወጣቶች ይህን ማድረግ ይችላሉ። ቀስ በቀስ መጀመሪያ ሶላር ፓለኑ ሊሆን ይችላል ኢትዮጵያ የሚሰራው፣ ቀጥሎ ሶፍትዌሩ ሊሆን ይችላል። ቀስ ቀስ እየተባለ ኢትዮጵያ ሳተላይቱ ከተሰራ በተኮሱን ሌላዎቹ ልንተው እንችላለን። ይሄ ፈንጂ ብዙ ነገር ጣጣ ስላለው ግን ኢትዮጵያ ውስጥ ኤሌክትሮኒኩን የሬዲዮ ኮሚኒኬሽን የመሳሰሉ ነገሮች እየሰሩ በማወዳደር ደግሞ ለምሳሌ ቴሌኮም ሊገባበት ይችላል ውድድሩ ላይ። ኢትዮጵያ አዳማ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ አዲስ አበባ እንደዚህ የተባለ እያንዳንዱ እያወዳደሩ ፈንዱን በመስጠት ይሄን እንዲሰሩ ማድረግና
ሀብታሙንና እንግዳውን ዶክተር ብሩክ ላቀውን እናመሰግናለን። አድማጮች፣ የሳተላይት ጉዳይ እዚህ ላይ ያበቃል። ሌሎች ዝግጅቶቻችን ይቀጥላሉ። ተከታዩ የመጽሔት ርዕስ ተና ልዑካን ቡድን ወደ ትግራይ እንዳይጓዙ በፌዴራል መንግስት ተከለከሉ ሲል የክልሉ መንግስት ከሷል። የትግራይ ክልል የህዝብና መንግስት ግንኙነቶች ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምጽ እንደተናገሩት የሻንሲ ግዛት ልዑካን ከአዲስ አበባ ወደ መቀሌ ጉዞ ሊያደርጉ ከነበሩ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲመለሱ ተደርጓል ሲሉ ነው የገለጹት። ጉዞው የውጭ ጉዳይ ሚኒስቴር የሚያውቀው ነበር ያሉት ኃላፊዋ ይህንን በትግራይ ላይ በተደጋጋሚ ተደረገ ያሉትን ዘመቻ አካል ነው ሲሉም ተችተዋል። በጉዳዩ ላይ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። ሙልጌታ አስማሃን የተከታተለው።
ከትናንት በስቲያ አመሻሽ ላይ ከፌዴራል መንግስት ጋር የነበራቸው የስራ ቆይታ አጠናቀው ለስራ ጉብኝት ከአዲስ አበባ ወደ ትግራይ ክልል መቀለ ጉዞ ሊያደርጉ የነበሩ የቻይና የሻንሲ ግዛት ልዑካን በፌዴራል መንግስት ትዕዛዝ እንዳይጓዙ ተደርጓል ሲሉ የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምጽ ተናግረዋል። ልዑካን ቡድኑ ወደ ትግራይ መጓዝ እንደማይችሉ ከተነገራቸው በኋላ ከአውሮፕላን እንደወረዱ መስማታቸውን ወይዘሮ ሊያ ገልጸዋል። አባላቱ ከቻይና ወደ ኢትዮጵያ ከመጡባቸው ምክንያቶች አንዱ ከትግራይ ክልል ጋር በልማትና አቅም ግንባታ ዙሪያ ለመተባበር የሚያስችል ስምምነት ለመፈራረምና በመቀለና አካባቢዋ ያሉ የልማት ስራዎች ለመጎብኘት እንደነበረ ወይዘሮ ሊያ ካሳ ተናግረዋል።
አቀባበል ልናደርግላቸው እንቅስቃሴ ካደረግን በኋላ ምክንያቱም ባልታወቀ ከቦሌ ኤርፖርት እንደተመለሱ ነው እኛ መረጃ የደረሰን። ለምን የሚለው ጥያቄ ስናነሳ ደግሞ ግልጽነት የለውም ማለት ነው። ኢንቨስትመንት አማራጮችን ለማስፋትም ዋንኛውን ተጠቃሽ የሚደረገው ሰላማዊ የሆነ ክልል እየገነባን ስለሆነ በዚህ ደረጃ ይህንን ማገድ ተገቢነት አለው ብለን አንወስድም።
ከትናንት በስቲያ ምሽት ላይ የክልሉ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተፈስተ ከሌሎች የክልሉ አመራሮች በጋራ በመሆን ልዑካኑን ለመቀበል በመቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ቢጠብቁም እንግዶቹ ሳይመጡ ቀርተዋል ብለዋል ኃላፊው። ይህን ተግባር ለምን ተፈጸመ ብለን ውጭ ጉዳይ ሚኒስቴር ጠይቀናል ያሉት ወይዘሮ ሊያ ማብራሪያ ግን እስካሁን አልተሰጠንም ብለዋል። ልዑካኑ ወደ መቀለ መጓዝ ባለመቻላቸው ዶክተር አብርሃም ተፈስተም ወደ አዲስ አበባ በመሄድ በግብርና ኢንቨስትመንት፣ በማዕድንና ቱሪዝም ስራዎች ላይ ለመተባበር የመግባቢያ ሰነድ አዲስ አበባ ላይ መፈራረማቸው ገልጿል። የትግራይ ክልል የቻይናዋ ሻንሲ ግዛት ግንኙነት በኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር አነሳሽነት የተጀመረና ሚኒስቴር መስሪያ ቤቱም ልዑካን ቡድኑን እንድንቀበላቸው ደብዳቤ ተጽፎልን ስለነበረ ጉዞውን ለምን እንደተከለከለ ማብራሪያ ያስፈልገናል ብለዋል። የክልል መንግስታት ከውጭ ሀገራት ግንኙነት ያደርጋሉ ወይ ለሚለው ጥያቄ ወይዘሮ ሊያ መልስ ሰጥቷል።
ከዚህ ቀደምም የተለያዩ የዓለማችን ሀገራት በተለያዩ ክልሎች እነሱን በመረጡት በኢንቨስትመንት አማራጮችን መሳተፍ አለብን ብለው በመረጡት አካባቢዎች መጥተው የኢንቨስትመንት ስራዎችን የማጠናከር፣ ህዝቡን የመደገፍ፣ የተለያዩ አስተዋጽኦዎችን የማበርከት ሂደቶችን የነበሩና ያሉ ናቸው። ነገም ይቀጥላሉ ብዬ ነው የማስበው። ከዚህ ቀደምም በትግራይ ክልል በ2011 የተለያዩ የዓለማችን ሀገራት ልዑካን ቡድን መጥተው የተለያዩ የኢንቨስትመንት አማራጮችና የልማት አማራጮችን አይተው ከመንግስት ጋርም ተገናኝተው የሄዱበት የነበረበት ሂደት ነው። ስለዚህ ክልሎችም ከሀገሪቱ ያለውን ተጨባጭ የዲፕሎማሲ ስራዎችን ከመገንዘብ አኳያ ያሉ ሂደቶችን ለማጠናከር ታስቦ የሚደረገውን ነገር ተጠናክሮ መቀጠል አለበት ብለን ስላመን ነው እኛም ከቻይና ልዑካን ቡድን የውጭ ጉዳይ ሚኒስትሩ ከጻፈልን በኋላ በዚህ ሂደት መስራት እንችላለን ብለን ወደ ዝርዝር እንቅስቃሴ የገባ ነውና አዲስ ነገር አይደለም። ከዚህ ቀደምም እኮ ኤክሰርሳይዝ ሲደረግ ነበር።
በጉዳዩ ላይ የውጭ ጉዳይ ሚኒስትር ቃል አቀባይ ከአቶ ነቢያት ጌታቸው ምላሽ ለማግኘት በተደጋጋሚ ያደረግነው የስልክ ጥሪ አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ አስፋሃን ለዘገባው እናመሰግናለን። አድማጮች፣ መጽሔት ዝግጅታችን ሊጠናቀቅ የቀረን ከአስመራ የደረሰን የመጨረሻ ዘገባ ነው። ሰሞኑን መሰንበቻውን ከአስመራና የተለያዩ የኤርትራ ከተሞች በመዘዋወር ላይ የሚገኘው የኢትዮጵያ የባህል ቡድን የባህል እንቅስቃሴውና ስራዎችን እያሳየ ነው። ብርሃነ በርሄ ያጠናቀረውን ዝግጅት እናደርሳችሁ።
የኢትዮጵያ የባህል ቡድን ዛሬ ምሽት ለወደባዊት ከተማ ምጽዋ ህዝብ በድሮው ቤተ መንግስት ግቢ የባህል ዝግጅቱን አቅርቧል። በመጀመሪያ የባህላዊና ዘመናዊ ዝግጅቱን ያቀረበው የብሔራዊ ቲያትር በአንጋፋና ወጣት አርቲስቶች የተለያዩ ሙዚቃዎችን በማቅረብ ህዝቡን አስደስተዋል፣ አስፈንድቀዋል። በወጣት አርቲስቶች የተገነባው የጃኖ ባንድ በፈጣንና ደማቅ ሙዚቃ ወጣቶቹን ፈታ ዘና አድርገዋል። በዝግጅቱ ላይ የተሳተፉት የምጽዋ ከተማ ነዋሪዎች በድሮ ዘፈኖችና በጃኖ ባንድ በቀረበው የሙዚቃ ዝግጅት መደሰታቸውንና ከጠበቁት በላይ ሆኖ እንዳገኙት ለዲኦኤ ተናግረዋል። የምጽዋ ከተማ ከቀይ ባህር በሚነፍሰው ቀዝቃዛና ምቹ አየር በመብራት ተውባ በብሔራዊ ቲያትር እንዲሁም በጃኖ ባንድ ዝግጅት ደምቃ አምሽታለች። ይህ በእንዲህ እንዳለ የኢትዮጵያ የባህል ቡድን ዛሬ ከጠዋቱ 2 ሰዓት እስከ 5 ሰዓት ባለው ጊዜ ከምጽዋ 40 ኪሎ ሜትር ርቀት ላይ የምትገኘውን ትንሿ ገህል በመባል የምትጠራውን ደሴት በሶስት ጀልባዎች ተጉዞ ጎብኝቷል። በደሴቷ ዳርቻም በመዋኘት ተዝናንተዋል። የባህል ቡድኑ ባልደረቦች ጉዞው ለየት ያለና አስደሳች እንደነበረም ለቪኦኤ አስተያየታቸውን ሰጥተዋል። በወጣው መርሃ ግብር መሰረት የኢትዮጵያ ባህላዊ ቡድን ነገ አስመራ ተጉዞ እሁድ በዋና ከተማ አስመራ ተመሳሳይ ዝግጅትን ለህዝብ ያቀርባል። ብርሃነ በርሀ ለአሜሪካ ድምፅ ከምጽዋ ወደብ።
ብርሃነ በርሄን ለዘገባው እናመሰግናለን። አድማጮች፣ የጉዟቸውን ማጠቃለያም በሌላ ፕሮግራም በሰፊው እንመለስበታለን። አሁን የምሽቱ ምርጥ ዜማ ነው ሰዓቱ። የዛሬውን ታዲያ የሙዚቃ ምርጫችንን የአርብ ምሽት የሙዚቃ ምርጫችን በድምፃዊው በራሱ ነው የተመረጠልን። አዲስ ስራዎቹን ይዞ ትዕይንቶቹን ለማሳየት ወዲህ ወደ ዩናይትድ ስቴትስ ብቅ ያለ ድምፃዊ ነው። ታዋቂ ድምፃዊ እንስማው።
እንኳን ደህና ቆያችሁ። በአመቱ የተባረከ የፍቅር የሰላም የጤና የምንተሳሰብበት የጎሪጥ የማንተያይበት የምንዋደድበት ሀሳብ ለሀሳብ የምንነጋገርበት ተነጋግረንም የምንፈታበት አመት ያድርግልን ማለት ፈልጋለሁኝ። ዲሲና አካባቢው የምትኖሩ ውድ አድናቂዎቼ፣ እንግዲህ በነገው ዕለት በኤኮ ስቴጅ ዝግጅቴን ከራስ ባንድ ጋር በመሆን ማቀርብ ይሆናል። ቱር ማደርገው እንግዲህ ከራስ ፕሮሞሽን ጋር ነው ማለት ነው። ነገ ቆንጆ ጊዜ እንደ እግዚአብሔር ፍቃድ ይኖረናል ብዬ አስባለሁ። ከወዲሁ መልካም የአውደ አመት ጊዜ ይሁንላችሁ። ክሪስማስ አለ፣ አዲስ አመት አለ። እንግዲህ አሉላ፣ ይህንን እድል ስለሰጠህን እጅግ አድርጌ አመሰግናለሁ።
ሲያምሽ ያምኛል የተሰኘውን ዜማ የመረጠልን ድምፃዊ ጎሳዬ ተስፋዬ ነው። ለምን ይህን ሙዚቃ እንደመረጠ ሌሎች የስራዎቹን የተመለከተም በራዲዮ መጽሔት በሰፊው ታገኙታላችሁ። እነሆ ሲያምሽ ያምኛል።
Ka sota de de ganoda jar ke han ka
ድምፃዊው ጎሳዬ ተስፋዬ ነው። ጎሳዬ እናመሰግናለን። እንዳልኩት በራዲዮ መጽሔት በሰፊው እናገኘዋለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችኋሉ አከበደ ነኝ። አሁን ወደ ሁለተኛው አጋማሽ በቀጥታ እንዘልቃለን። ቀዳሚውን ቅንብር ፍልሰት በሚገባ ከተመራ ፍልሰተኞች ለሚቀላቀሏቸው ማህበረሰቦች በረከት እንጂ መርገም እንደማይሆኑ የዓለም አቀፍ የፍልሰት ድርጅት IOM ኃላፊ አስገነዘቡ። በኢትዮጵያ ፍልሰት ወደው የሚመርጡት እንጂ አይቀሬ ጣፈንታ እንዳይሆን ድርጅቱ ከኢትዮጵያ መንግስት ጋር እየሰራም እንደሆነ አስታውቋል። ባለፈው አንድ ዓመት ያህል ወደ 300 ሺህ ኢትዮጵያስካቸው አማ እንሆ ተከታዩን አድርሶናል። አድማጮቼ ቴክኒክ እክል ገጥሞናል። የመለስካቸው ዘገባ እንደተስተካከለ እናጫውታለን። ታዲያ የቀሪውን ዝግጅቶቻችን ላስተዋውቅ። የመለስካቸውን ዝግጅት ተከትሎ የሳምንታዊው ሰጣ ገባ ዝግጅት ይኖረናል። ተዘጋጅቷል ይመስለኛል። ወደ ዝግጅቱ እንመለስ። ብርሃን የቴክኒክ እክሉ አልተፈታም። አድማጮች እንደተስተካከለ እናቀርባለን። አሁንም ፕሮግራሞቻችንን ላስተዋውቅ። ሰጣ ገባ በአንድ አዲስ መጽሐፍ ዙሪያ የቀረበ የሁለት ወገን ክርክር ነው። መጽሐፉ በአገር ፍቅር ጉዞ ይሰኛል። ደራሲው አቶ አብዩ ብርሌ ናቸው። ይህንን መጽሐፍ ለትንታኔ ወይም ገምግመው እንዲያቀርቡ የተጋበዙ ሁለት እንግዶች ግራና ቀኝ የሚያከራክሩ ጭብጦችን የዚያን ዘመንና ጊዜ የተመለከቱ ሐሳቦችን ይዘው ይከራከራሉ። በመድረኩ ያቀረቡትን ለራዲዮ እንዲስማማ አድርገን መልሰና ወያይተናቸዋል። አከራከርናቸዋል ሳይቀር አይቀርም። አድማጮች የቴክኒክ ችግሩ አሁንም የተፈታ አይመስልም። እሺ አሁን ወደ ሰጣ ገባ እንሄዳለን። ቀደም ብዬ እንደ ገለጽኩት የቴክኒክ ችግሩ አልተፈታምና እንደ አስተዋወቅኩት ወደ ሰጣ ገባ በቀጥታ እንዘልቅና እንመለሳለን። ወደ ቀደመው ርዕስ አቶ ነአምን ዘለቀና ዶክተር ልቀጥል። አድማጮች የቴክኒክ ችግሩ በተደጋጋሚ እያስቸገረን ነው። ሰጣ ገባ ነው ዝግጅቱ። ለዚህ ክርክር ቀደም ብዬ ያስተዋወቅኩት መጽሐፍ በአገር ፍቅር ጉዞ የተሰኘው መጽሐፍ ነው። አቶ አብዩ ብርሌ ናቸው ደራሲው። ይህ መጽሐፍ ባለፈው ሳምንት በዚህ በዋሽንግተን ዲሲ ተመርቋል። በዚህ መጽሐፍ ላይ የግምገማ ያቀረቡት ሁለት እንግዶች አቶ ነአምን ዘለቀና ወደ ዝግጅቱ እንዘልቃለን።
በጣም አመሰግናለሁ አሉላ። በአቶ አብዩ ብርሌ የዛ ትውልድ ያ ትውልድ የሚባለው የኢትዮጵያ ተማሪዎች ንቅናቄ ትውልድ ከአዲስ አበባ ስላሴ ዩኒቨርሲቲ ጀምሮ እስከ ትግራይና ኤርትራ በረሃዎች የግራ ድርጅቶች መስረታ ድረስ ከዚያም በኋላ ሆነውን በሰፊው በጣም ደጎስ ባለመልኩ እንዳልከው እናስጥበት ነው በዛ መጽሐፍ ውስጥ የዛን ትውልድ ኢትዮጵያ ውስጥ የነበረውን ስርዓቱ የወለዳቸው በርካታ ኢፍትሃዊ የሆኑ የስርዓቱ መገለጫ የሆኑ ችግሮች እንዴት ወደ ትግል እንደገፋው ያንን ትውልድ ለማየት የሚያስችል በርካታ ትንታኔዎች፣ ነባራዊ ሁኔታዎች፣ በወቅቱ የነበረውን በጊዜ የነበረውን አገራዊ ሁኔታ ኤርትራ ጥያቄ እስከ ብሔር ጥያቄ አገሪ ውስጥ የነበረው የአብዛኛው ገበሬ በጭሰኝነት በከባድነት እያዙን በአጠቃላይ ስርዓቱ መገለጫውን ሌሎች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮች ተማሪው እንዴት እንደተገነዘባቸው የምንማርበት ነው። የግለ ታሪኩ ብቻ ሳይሆን ያ ዘመን ያ ትውልድ ኢትዮጵያን አገሩ ውስጥ የነበረውን ችግር እንዴት ተረዳው፣ በዘመኑ በጊዜው የገጠሙት ችግሮች ያያቸው ችግሮች የቆጠቆጡት የገፋፉት ወደ ትግል ወደ ለውጥ እንዲሄድ ምን ነበሩ የሚለውን ለመገንዘብ እንድንችል የሚያስችል ነው። ያ ብቻ አይደለም፣ ለምንስ ያ ትውልድ ወደ ግራ ፍልስፍና ርዕዮተ ዓለም ሄደ የሚለውም ዝም ብሎ ከኮሚኒስት አፍቅሮ ከሳይንሳዊ ሶሻሊዝም ከመውደድ የውጭ ርዕዮተ ዓለምን አንዳንዶች ተቺዎች እንደሚሉት ስለወደደ ስላፈቀረ አይደለም። በዘመኑ በጊዜው በዓለም አቀፍ ደረጃ ትልቅ ገዢ የነበረው ሀሳብ ሶሻሊዝም ነበር። ይሄ ደግሞ ዝም ብሎ ሳይሆን አብዛኛው አፍሪካ ህዝብ በኮሎኒያሊስቶች ቅኝ አገዛዝ የሚማቀቅበት እና በዛ ርዕዮተ ዓለም በዛ ፍልስፍና ታግሎ የነጻነት ትግል የሚያካሄድበት ነበር። እነ ቬትናም በዛ ርዕዮተ ዓለም ታግዘው በዛ ፍልስፍና ታግዘው የአሜሪካንን አሜሪካ እያሏል ያሸንፉበት ሁኔታ ነበር። በላቲን አሜሪካ፣ በኤስያ እና የአፍሪካ ህዝቦች እንደሚታወቀው በአውሮፓ ኮሎኒያሊዝም ስር የነበሩ በጣም አንባገነንና ኮራፕት የሆኑ ሬጂሞች የነበሩባቸው ከዛ ለመላቀቅ ህዝቦች በዛ ርዕዮተ ዓለም ታግዘው ትግል የሚያካሄዱበት ጊዜ ነበር። ከዛም አልፎ ራሱ በዲሞክራሲያዊ ሀገሮች በአውሮፓ በተለይም በፈረንሳይ በአውሮፓ ተማሪው ዩኒቨርሲቲ ተማሪው አጥናፍ በግራ ርዕዮተ ዓለም የነበሩትን ዲሞክራሲያ የሚባሉ መንግስታት ራሱ የሚያስጨንቅበት ነበር። ለምሳሌ በአሜሪካ የሲቪል ራይት የሰብአዊ መብቶች የሲቪል ሊበርቲ የነጻነት መብቶች ጥቁር አሜሪካውያን የሚጠይቁበት ነው። በአጠቃላይ ዓለም ውስጥ የተለያዩ ትግሎች የሚካሄዱበት ሁኔታ ነበር። ይሄ ሀሳብ ይሄ ትግል ይሄ የለውጥ ፍላጎት ዩኒቨርሳል የሆነ የፍትህ ፍላጎት ጥማት ኢትዮጵያም ውስጥ ከነበረው ስታ ሁኔታ ጋር ተዳምሮ ያ የተማሪ እንቅስቃሴ አገሪቱ ስለሚያቸው ኢፍትሃዊ የሆኑ ሁኔታዎች መፍትሄ ለመሻት ያንን ርዕዮተ ዓለም እንደ መሳሪያ የወሰደበት እና መፍትሄ ይሆናል ያላቸውንም የተለያዩ አደረጃጀቶችና ፕሮግራሞችን ቀርጾ የተለያዩ ግራ ኃይሎችን ግራ ድርጅቶችን መስርቶ ሲታገል እንግዲህ የመጣበት ሁኔታ ነው እና መጽሐፉ ለምን የተማሪው ንቅናቄ ወደዛ ሄደ የሚለው በዚህ መጽሐፍ በሰፊው እናይበት እና የምንማርበት።
መልካም፣ በርከት ያሉ ሐሳቦች እንዳላችሁ ረዳለሁ። ለፕሮግራሙ ጠባይ ሲባል ባጫጭሩ መቀባበል ስላለብን ይልቁንም ደግሞ 710 ገጾች አሉት። በአምስት ክፍሎች የተከፈለ 15 ምዕራፎች ያሉት መጽሐፍ ባጭርና በመጥን ቃላት ማስቀመጥ ያስቸግራል። ደጋግሜ እንዳልኩት ታዲያ ከፕሮግራም ጠባይ አንጻር የደቂቃ ጉዳይ ነውና በተቻለ መጠን ሰብሰብ አድርጋችሁ አንኳር አንኳር ሐሳባችሁን እንድታካፍሉ ላርግ። በቀጥታ ወደ ዶክተር ሞገስ ልሻገር።
አመሰግናለሁ በጣም አቶ አስፋሉላ። ዋናው ነገር በጠቅላላ መጽሐፉ የሚያሳየው ደራሲው አቶ አብዩ ብሩሌጌራ ለሀገሩ ያለው ገደብ የለሽ ፍቅርና አክብሮት ነው። ሁለተኛ አስገራሚ ቆራጥነት፣ ጀግነትና መስዋዕትነቱን ነው ያሳያል። በዚህ መጽሐፍ ላይ ጠባሳሴ ዩኒቨርሲቲ ሲገባ አብዩ በተማሪዎች ንቅናቄ ያገኘው ያጋጠመው ወይም የመሰጠው ጸረ ኃይለ ሥላሴ አቋም ነው። ይህም በእኔ አስተያየት የኢትዮጵያን ታሪካዊ አመጣጥ የኢትዮጵያን ስርዓት ካለማወቅ የተነሳ የሚመጣ ጭፍን አቋም ይመስለኛል። ይህን በኋላ አስረዳለሁ። ዛሬውኑ ለውጥ ካልመጣ ተብሎ በጦር መንግስት መገልበጥ አለብን የሚለው አቋሙ አንድ ነጥብ ነው። በኋላ ምንም ሳያስበው ኤርትራ ገብቶ ከኤርትራውያን ጋር የገጠመው ድንገት ፍቅር ነው። ይህንን በኋላ እንደገና አስረዳበታለሁ። ከዛ መጨረሻ ላይ ደግሞ መጽሐፉ የሚያሳየው ወደ አሲምባ ተመልሶ ኢህአሰን ለመመስረት ሲዘጋጅ ደርግ የመሬት ላራሽ አዋጅ ካወጀ በኋላ እንደገና ደርግን ፋሽስት ነው ብሎ ደርግ የሚደግፉ ሰዎች ለመዋጋት ኢህአሰን መመስረቱን ነው የሚያሳየው። ይሄን በኋላ እንደገና መጣበታለሁ። መጽሐፍ ዋና ዋናው እነዚህ ናቸው። ሌላው በኋላ ክርክር ያሰሳው ዛሬ በ2020 ዓ.ም ገደማ ኦልሞስት አብዩ የኤርትራ ጥያቄ መልሱ ይሄ ነው ምክንያቱም ብሎ ራሱ የተቀበለው ሐሳብ ዛሬኛ ለማሳመን ያቀረበው የኢትዮ ኤርትራ ፌዴሬሽን ዘገባ የሚለው ነው። እና ባጭሩ እነዚህ ናቸው አምስት ነጥቦች።
መልካም ጠንከር ያለ ክርክር ይጋብዝ ይመስለኛል። ግራና ቀኝ ሐሳቦች ያ ዘመን በኢትዮጵያ ታሪክ ውስጥ የጎላ ስፍራ ያለው በብዙ ሺዎች የሞቱለት በአገር ጉዳይ ተነስተው ግራና ቀኝ ብዙዎች ያለቁበት ጊዜ እንደመሆኑ የሚገባውን ትኩረት ለመስጠት ይልቁንም ደግሞ ምን አይነት ምህርቶች እንደ ሀገር እንደ ህዝብ ከዚያ ያልቂት ተምረናል የሚለውን በመጨረሻው ጥያቄ እንድትመረምሩ አድርጋለሁ። እስኪ ግራና ቀኝ ባነሳቸዋቸው ሐሳቦች ላይ በዚህ መጽሐፍ ውስጥ የተጠቀሱ ጭብጦችን መሰረት አድርጋችሁ በየበኩላችሁ ያያችሁትን ባጭሩ ለመተቸት እድል ስጣችሁ። አቶ አምን ዶክተር ሞገስ ባሉት ላይ የሚለይ ሐሳብ የሚያቀርቡበትን የራስዎንም የሚያጠናክሩበትን ላስቀድም። ባጭሩ ያድርጉልኝ ታዲያ።
እሺ፣ እኔ ዶክተር ሞገስ ለዛ ትውልድ ጀግና ለሀገሩ ፍቅር ገደብ የለሽ ፍቅር የነበረው ራሱን ለሀገር ለህዝብ አሳልፎ የሰጠ መሆኑን መቀበሉ በጣም አመሰግነዋለሁ። አይ ቲንክ የዛ ትውልድ ሞቲቭ እና ፍላጎት ኮስቲን ውስጥ መደረግ ያለበት አይመስለኝም። በመጽሐፉ ላይ የአብዩን ብቻ ሳይሆን በብዙ መቶ ሺህ የሚቆጠሩ የኢትዮጵያ ተማሪዎች እዛን ዘመን ትውልድ ቆራጥነታቸው፣ ጀግንነታቸው ለሀገር ለህዝብ ለፍትህ ጦት ለመታገል የነበራቸው ከፍተኛ ፍላጎትና ሰልፍለስ የሆነ ራስን መስዋዕት የማድረግ እንት በምንም አይነት ጥያቄ ውስጥ ምገባ አይደለም። በርግጥ በጊዜው ዶክተር ሞገስ ካሎ ጋር ምስማማው የኢትዮጵያን ታሪክ የኢትዮጵያን ባህል ረጅም ጊዜ በደንብ በጥልቀት ያለማወቅ ሁኔታዎች ሊኖሩ ይችላሉ። ወጣት ትውልድ ነበር፣ ሁሉን ማወቅ አይጠበቅባቸውም። ግን በዘመኑ በጊዜው በነበረው ሁኔታ ያ ስርዓት የንጉሰ ነገስቱ ስርዓት እርምጃዎችን በተለይ ከጀርመን መንግስቱ መፈንቅለ መንግስት በኋላ አንዳንድ የለውጥ እርምጃዎችን ቢወስድ ኖሮ እንደሚባለው ብዙዎችም ታሪክ አጥኚዎችም ሌሎችም እንዳሉ የተማሪው ንቅናቄ ትውልድ ወደዛ አይነት ትግል ወደዛ አይነት ራዲካል ይሆን ስር ነቀል ትግል አይገባም ነበር። ነገር ግን ያ ስርዓት ኋላ ቀር ነበር። በብዙ መልኩ በጣም ብዙ መገለጫዎች ያሏቸው እዚህ ዘርዝረን ማንጨርሳቸው ኢፍታዊ ሁኔታዎች ነበሩ። የኤርትራን ጉዳይ አንስቷል ዶክተር ሞገስ። ኤርትራንም በሚመለከት ንጉሰ ነገስቱ ብዙ ኮንስትሬን ሊኖርባቸው ይችላሉ። የተለያዩ ፎርሶች እንዳሉ አንደርስታንድ አደርጋለሁ። ነገር ግን
አልቲሜትሊ ይቅርታ በአማርኛ እንዲያደርጉልኝ ነው፣ ብዙ ገዳቢ ሁኔታዎች ይኖርባቸዋል እያሉ ነው።
ገዳቢ ሁኔታዎች ሊኖሩ ይችላሉ በንጉሰ ነገስቱ ላይ የሚያቸው በጊዜው በሁኔታው የነበሩ የፖለቲካ ውሳኔዎችን ለመወሰን የተለያዩ ገዳቢ ሁኔታዎች ሊኖርባቸው ይችላል። ግን አልቲሜትሊ ያ ውሳኔ ምን አረገ የሚለውን ካየ የኤርትራን ህዝብ የኤርትራን ወጣት ወደ ትግል እንዲነሳሳ ነው ያደረገው። በፌዴሬሽኑ ኤርትራ ህዝብ ያገኘውን መርት አልቲሜትሊ ዋቴቨር ኢንተርናል የኤርትራ ተጽዕኖ አለ፣ የአረብ ተጽዕኖ አለ፣ የውጭ ተጽዕኖ አለ፣ ብዙ ፋክተር ሊኖር ይችላል። የኤርትራን ህዝብ ግን ወደ ትግል እንዲሄድ አማርኛ፣ ትግረኛና አረብኛ ታጥፎ አማርኛ ሲሆን ኤርትራ ውስጥ የኤርትራ ፓርላማ ዲዞልቭ ሲደረግ በዩኤን እንትን የተደረገው ፌዴሬሽን ሲፈርስ እና ኤርትራ ስትዋሃድ በንጉሰ ነገስቱ ፍላጎት ያ ምን ያመጣል በህዝቡ ላይ የሚለው ነገር ሳይታይ እና የኤርትራንም ትግል ወደዛ የገፋው ይሄ የፍትሐዊ የንጉሰ ነገስቱ እርምጃ ነው። በምን ምክንያት ወሰዱ? ብዙ ኃይሎች እንደተባለው ሊኖሩ ይችላሉ። ኢትዮጵያም ውስጥ የነበረውን የህዝብ ሁኔታ ማህበራዊ ኢኮኖሚያዊ ሁኔታ ብናይ የጥቂቶች ሁሉን ነገር በበላይነት የተቆጣጠሩበት የብዙሃኑ ደግሞ በጣም አስከፊ በሆነ ድህነት፣ ኢኮኖሚ፣ ማህበራዊ ልዩነት፣ ኢፍታ የሆኑ የባላባቶች በጭሰኞች በገባሮች ላይ ያደረጉት በመጽሐፉ ላይ በደንብ የሚንጸባረቅ የሚገለጽ ብዙ ጸሐፊዎችም ታሪክ ተመራማሪዎችም ለኢትዮጵያ ብሔር መከሰት ምክንያት የሆኑ ሁኔታዎችን ነው በዚህም መጽሐፍ ላይ የምናገኘው እና ይሄን የተማሪ ትግል ይሄን እንቅስቃሴ የገፋው ኢትዮጵያ ውስጥ የነበረው ኢፍታ የሆኑ የስርዓቱ ሁኔታዎች ናቸው። ይሄንን ቀደም ብለው ቢያስተካክሉ ኖሮ ንጉሰ ነገስቱ ያ ስርዓት ወደዛ ባልገባም ነበር። ሪፎርም ማረከቻል ወደ ሬቮሉሽን ወደ አብዮት ይሄዳል ይላልና That's what happened.
Dr. Moges, yersoni kaddemu tosano hasabo itakablo aton amin. Hidatununa, le tanasut yakioch listat etamokaro melslai yaki nasando nonji. Bagizio tamario lelot etanasubet alama litayak inkwan machil nono milut. Tekarabutunum andand masrejoch, babarkatat nasochunam rejoch, sedet gufoal below tekarakoal. Yerso melsimindina.
አድማጮች ዶክተር ሞገስ ይመልሳሉ ታዲያ ሰዓታችን ተገባደደና ሙሉ ዝግጅት የተመደበው ጊዜ ማለቆ ማስተናገድ አልቻልንም በሰፊው እናቀርባለን ቀደም ሲል በቴክኒክ እክሉ ሳቢያ የዚህን ፕሮግራም መግቢያ በወጉ ማስተዋወቅ እንደላላገኘውም መጽሐፍ ላስተዋውሳችሁ የመጽሐፉ ርዕስ ባገር ፍቅር ጉዞ ነው ደራሲው አቶ አብዩ ብርሌ ናቸው ተከራካሪዎቹ በመጨረሻ ጥያቄ ያቀረበላቸው ዶክተር ሞገስ ገብረ ማርያምና አቶ ናምን ዘለቀ ናቸው። በ1960ዎቹ መገባደጃ የነበረውን የተማሪውን ንቅናቄ የሃፓን የትግል ዘመን ይመለከታል። ሁለቱ እንግዶች በጥልቀት ይገመግሙታል እንዳልኩት ዛሬ የተመደበው ጊዜ ያልቀዋል በሰፊው በተከታይ ፕሮግራማችን እናቀርባለን። አሁን ወደሚቀጥለው ቀደም ብለን አስተዋውቀን በቴክኒክል ምክንያት መቅረብ ዳልቻለው ዝግጅት ነው የምንመለሰው ፍልሰትን ይመለከታል።
አድማጮች አሁንም መጠነኛ የቴክኒክ ክላ አግኝቶናል እንደተስተካከለን እንመለሳለን የማጠቃለያ ዜና ላሰማ ቆንጂት ታዬ ነኝ በግዙፉ የኬንያ ዳዳብ የስደተኞች ካምፕ የሚኖሩ ሶማሊያውያንና ደቡብ ሱዳናውያን ስደተኞች ኑሯችንን ለመቀየር እንድንችል የተሻለ የመዘዋወር ነጻነት ማግኘት ይኖርብናል ከለጋሾችም ቀጣይነት ያለው የመቋቋሚያ ድጋፍ ማግኘት አለብን ሲሉ አሳሰቡ በዚህ ሳምንት ጄኔቫ ላይ በተካሄደው የዓለም የስደተኞች ጉዳይ ጉባኤ ላይ ከተካፈሉት ስደተኞች አንዱ የሆነው መሐመድ አብዲ ሰላም ባሰማው ንግግር እምንኖረው ክፍት ወህኒ ቤት ውስጥ ነው ተዛዋብረን ስራ እንዳንፈልግ ህጋዊ ወረቀት የለንም ንጻነት እንዲሰማን ያለ ፍርሃት እንድንዘዋወርና ስራ መፈለግም ይኖርብናል ብሏል በሚቀጥለው የካቲት ወር ካሜሩን ውስጥ በሚካሄደው ክልላዊና ምክርቤታዊ ምርጫዎች ለመወዳደር የሚወዳደሩ የእንግሊዝኛ ተናጋሪው ክፍለ ግዛት እጩዎች ከተገንጣዮች በኩል በሚሰነዘር ዛቻና በንብረቶቻቸው ላይ ጥቃት እየደረሰ በመሆኑ ብዙዎቹ ከምክር ቤት አባልነት መልቀቃቸው ተገልጿል። ያንዳንዶቹ ቤቶች ወድመውባቸዋል የት እንደደረሱ የማይታወቁም እንዳሉ ነው የተገለጸው። የናይጄሪያ ምክር ቤት አባላት በኢንተርኔት የሚወጡና በማህበራዊ መገናኛዎች የሚዘዋወሩ ንግግሮችን ለመቆጣጠር የታለሙ ሁለት ረቂቅ ህጎች ላይ እየተነጋገሩ መሆናቸው ተገለጸ። የቀረቡት ህጎች ደጋፊዎች የጥላቻ ንግግሮችንና የሐሰት ወሬን መዛመት የሚያስወግዱ ናቸው ይላሉ ደጋፊዎች ሲገልጹ ተቃዋሚዎች ደግሞ የመናገር ነጻነትን ያፈናሉ የመንግስት ፖሊሲዎችን መንቀፍ በወንጀል እንዲያስጠይቅ ያደርጋሉ ብለዋል። በዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ እንዲከሰሱ የተሰጠው በፓርቲ ወገንተኝነት መስመር የተሰጠው ድምጽ ፕሬዝዳንቱ ስልጣን ከያዙበት ጊዜ ጀምሮ ያለውን ጥልቅ ክፍፍል ያንጸባረቀ ነው። በፕሬዝዳንቱ መከሰስ ላይ በአገር አቀፍ ደረጃ የተሰባሰቡ አስተያየቶች አሁንም እኩል በኩል ተቃራኒ መሆናቸውን አሳይተዋል። ኤንቢሲ እና ዎል ስትሪት ጆርናል ያደረጉት ግምገማ 48 ከመቶ የተጠየቁት የክስ ሂደቱን ሲደግፉ በተመሳሳይ አሃዝ ደግሞ ተቃውሟቸውን አሰምተዋል። ለሁላችንም የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ ሲካሄድ የቆየው በአዲስ አበባ ሲካሄድ የቆየው የሰላም ጉባኤ በዛሬው ዕለት ተጠናቋል። ጠቅላይ ሚኒስትር አብይ አህመድ በማጠቃለያው ዝግጅት ላይ ተገኝተው ንግግር አሰምተዋል።
ቆንጅታየን ለማጠቃለያ ዘገባው እናመሰግናለን። የቴክኒክ ችግራችን ፕሮግራሞችን ነው ማጫወት ያልቻለውና ሙዚቃ ማጫወት የሚችል ይመስላል። እስኪ የአርብ ምሽት እንደመሆኑ ከብዙ ዜናና ዘገባዎች እንዲሁም ትንታኔዎች በኋላ የመሰንበቻውን የረፍት ቀናት በማሰብ ከወዲሁ አንድ ዜማን ጋብዛችሁ አሜን ሰላም በድምጻዊቱ ቤቲጂና ፍጹም አበረ እንዲሁም መቅደላዊት ከበበው የተጫወቱትን አዲስ ዜማ ነበር ጋብዝናችሁ። አድማጮች ስርጭታችንን ለማገባደድ የቀሩን ጥቂት ደቂቃዎች ብቻ ናቸው። ቀሪ ዝግጅቶቻችንን የድምጽ ማጫወቻው ላይ በገጠመን ቴክኒክ እክል እንደፈቀድነው ማጫወት ባለመቻላችን ለገጠመው እክል ይቅርታ እንጠይቃለን። አሁን ለስንብት ሌላ ዜማ ልንጋብዝ ነው። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 አልፎ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከቴክኒክ ስርጭት መሐንዲስ ቮይቴክ ዞርኛክ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ቆንጂት ታየ ነበረች ዜናዎቹን ያቀረበችልን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ እንመለሳለን። የትግርኛ ስርጭት ይቀጥላል። እስከዚያው ታዲያ ኃይለ ኢየሱስ ግርማ የሚጫወተው ይህ ዜማ እስከ ፍጻሜው እስከ ፕሮግራማችን ፍጻሜ ያዳረሳችኋል። መልካም ምሽት። በእኔ በኩል ደህና አደሩ። ጀምር መስረቷ የልፍራቆ
ድምጽ አሜሪካ ከዋሽንግተን ዲሲ በፍራንክሊን 2531 ሜትር ባንድ ሐጽር ማዕበል